ያው ድንጋይ መቅረብ ጎበዝ ተማሪ እግዚአብሔር ይመስገን እግዚአብሔር ይመስገን መቅረብ እና መሰራት የእግዚአብሔር ስም የተባረከ ይሁን ኢትዮጵያ በየርኩበት ጊዜ ያስተማርኩት ትልቁ ትምህርት ያው ምን ጊዜም መቼም ይህንን ስናደርግ ከሌሎች ሰዎች ልዩ ለመሆን ወይም ለምን ሳይሆን የክርስቶስ ወንጌል የክርስቶስ ወንጌል ነው። ክብር ለእግዚአብሔር ይሁን። ወንጌል ማን ነው? ኢየሱስ ነው። ክብር ለእግዚአብሔር ይሁን። እና ይህንኑ ነው ያስተማርኩት። አንድ መሰረታዊ ጥቅስ አለ እንደ መሪ ሆኖ እንዲታይ በተለይ በሁለተኛው ሳምንት ላይ ያስተማርኩት እና ያንን ነገር መሰረታዊ አድርገን አንዳንድ ነገሮች አብረን ብንመለከት በጣም ደስ ይለኛል። እና ቆላሲስ ምዕራፍ 1 ከቁጥር 28 እስከ 29 ነው እና እዚህ በነበርኩበት ጊዜ ካስተማርኩት ጋር በጥቂቱ ይያያዛል እና በብዙ መልኩም ሊያያዝ የሚችልበት ሁኔታ አለውና ሐዋርያው ጳውሎስ በዚህ ቦታ ላይ ያለውን ቲም ነው ወስደው ሁለተኛው ሳምንት ላይ ትኩረት ሰጥቼ እንዳስተምር ያደረጉትና ሁለቱንም እዚህ ከመሄዴም በፊት ያስተማርኩትን ደግመው እዛም የነበረውንም ሐሳብ ያጠቃልልልኛልና እግዚአብሔር የተመሰገነ ይሁን። በጌታ በኢየሱስ ስም አነባዋለሁ። እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ይላል። ሰውን ሁሉ የገሰጽን ሰውን ሁሉ በጥበብ ሁሉ ያስተማርን የምንሰብከው እርሱ ነው። ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንደ አሰራሩ እየተጋደልኩ ምን አረጋለሁ? እደክማለሁ ይላል። የእግዚአብሔር ስም የተባረከ ይሁን። ሉል እግዚአብሔር የቃልህን ደጆች ክፈትልን፣ አስተምረን። አቤቱ አንተ በመልካም ምክርህና ሐሳብህ ሁሉ ተናገረን በጌታ በኢየሱስ ክርስቶስ ስም አሜን። ሐዋርያው ጳውሎስ በዚህ ቦታ ላይ ያው ለነዚህ ለቆላሲስ ሰዎች የጻፈው መጽሐፍ የቆላሲስ ሰዎች በጥቂቱ እንዲሁ ያላቸውን ሁኔታ ብንመለከት ይህንን ቤተ ክርስቲያን ጳውሎስ የተከላት ወይም የጀመራት ቤተ ክርስቲያን አይደለችም እና በዚህ በመጽሐፉ ስታነቡ ኤጳፍራ የሚባል ሐዋርያው ጳውሎስ ታማኝ የክርስቶስ አገልጋይ ብሎ የሚለው ቁጥር 7 ላይ በሱ አማካይነት የተቆረቆረች ቤተ ክርስቲያን ነች፣ የተመሰረተች ቤተ ክርስቲያን ነች። ኤጳፍራ ሐዋርያው ጳውሎስ ጋራ የተገናኘ ሰው ነው። በሐዋርያት ሥራ ላይ ታሪኩን ስታዩ ኤፌሶን በነበረበት ጊዜ በዚያን ጊዜ የወንጌልን እውነት ከጳውሎስ ሰምቶ ሄዶ ከዛ በኋላ ያገለገለ ሰው እንደሆነ ይታያል። ቆላሲስ ሎዶቅያ ከምትባለው ቤተ ክርስቲያን ቅርብ ነች። ጥቂት ማይል 15 ምናልባት ከ20 ማይል በታች የሆነ ቦታ ላይ ነው የምትገኘው እና የዚህ የቆላሲስ መጽሐፍ ወደ እነሱ ነው የተላከው እና ደግሞ ፊሊሞናም የሚለው የመጽሐፍ ቅዱስ ክፍልም ፊሊሞን በቆላሲስ የነበረ ሰው ነው። ለሱም የተላከው መልእክት እዛው ቆላሲስ አካባቢ ነው እና ቆላሲስ በጣም አነስተኛ ትንሽ ከተማ ነች። ነገር ግን በዚያ የሚኖሩ እነዚህ የጌታ ባሪያዎች ኤጳፍራ ከሚባለው በጳውሎስ ወንጌልን የሰማው የዳነው ይሄ እግዚአብሔር ሰው ለነዚህ ለቆላሲስ ሰዎች የሚደንቅ ነገር ነው ያደረገው እና የተማሩትን ትምህርት ከሱ ያገኙት ነገር ጳውሎስ እያደነቀ ሲያመሰግናቸው ነው የሚታየው እና ቁጥር 3-4 ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን የጌታችን የኢየሱስ ክርስቶስን አባት እግዚአብሔርን ሁልጊዜ እናመሰግናለን ይላል። እግዚአብሔር ይመስገን። ይሄ ራሱን የቻለ ሰፊ ትምህርት ነው። ዛም ሳስተምር እና በሰማይ ከተዘጋጀላችሁ ተስፋ የተነሳ ይላል። እግዚአብሔር የተመሰገነ ይሁን። ከምን የተነሳ? በሰማይ ከተዘጋጀ። እነዚህ የሰሙት ወንጌል ሰማያዊውን ተስፋ ጉልቶ የሚያሳይ ነው። ሰማያዊውን ተስፋ አድምቆ የሚያሳይ ወንጌል ነው የሰሙት። እግዚአብሔር የተመሰገነ ይሁን እና ከዚህ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ይላል እና ጌታ ኢየሱስን ያመኑት በሰማይ ከተዘጋጀላቸው ተስፋ የተነሳ። ይሄ ራሱን የቻለ ሰፊ ትምህርት ነው። ነገር ግን እግዚአብሔርን ስለዚህ እንደሚያመሰግን በዚህ ቦታ ላይ እናያለን እና እነዚህ ክርስቲያኖች በሰማያዊ ተስፋ ተሞልተዋል። ከሰሙት ወንጌል የተነሳ በሰማያዊ ተስፋ ተሞልተዋል። ግን ጳውሎስ ይጸልይላቸዋል። የሚጸጣም ነው የሚጸልይላቸው። ማመስገን ብቻ አይደለም። ቁጥር 9 ላይ سنመለከት ስለዚህኛ ደግሞ ይሄን ከሰማንበት ቀን ጀምሮ ይላል። ምንድነው የሰማው? ቁጥር 8 ላይ በመንፈስ ቅዱስ ስለሚሆን ስለፍቅራችሁ አስተዋወቀን ይላል። እነዚህ ቅዱሳን በሰማይ ካለው ተስፋ የተነሳ ፍቅር ተሞልተዋል። እግዚአብሔር የተመሰገነ ይሁን። ሰማያዊ ተስፋ እና መንፈሳዊ ፍቅር አብሮም ሄዱ ናቸው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ስም ብሩክ ይሁን። አስተዋወቀን። ከዚህ የተነሳ ሐዋርያ ጳውሎስ እንደገና ይጸልይላቸዋል። ከማመስገን አልፎ ከሰማንበት ቀን ጀምሮን ይላል ቁጥር 9 ላይ የፈቃዱ ዕውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን ስለናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ ያፈራችሁ በእግዚአብሔር ዕውቀት ያደጋችሁ ከደስታም ጋራ በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ የበረታችሁ በቅዱሳንም እርስት በብርሃን እንድንካፈል ያበቃንን አብን ያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ተመላለሱ ዘንድ እንለምናለን ይላል። የሚለምንላቸውን በሙሉ ጠጋ ብላችሁ በዝርዝር ብታዩት የሚያስገርም ትምህርት በውስጡ አለው። እግዚአብሔር የተመሰገነ ይሁን። እና እነዚህ ቅዱሳን በእንደዚህ ያለ አይነቱ ሁኔታ በቅዱሳን እርስት በብርሃን እንዲካፈሉ ያበቃቸውን አብን እያመሰገኑ እንዲኖሩ፣ በሌላ አባባል ዴይሊ ላይፋቸው እያመሰገኑ እግዚአብሔርን በመስጋና እየተሞሉ የሚኖሩት በሰማያዊ ተስፋ ተሞልተው እንዲያለ ህይወት ሊኖሩ እንደሚችሉ ይነግራቸዋል። እግዚአብሔር የተመሰገነ ይሁን። ውድ ወገኖቼ አንድ ነገር ይሄንን አጭር ነገር ነው መነግራችሁ። ይሄ በጣም ሰፊ ትምህርት ነው። እግዚአብሔር ቢፈቅድ ወይ ወደፊት አስተምራለሁ ሙሉ በሙሉ ይሄን መጽሐፍ። ነገር ግን አንድ ነገር ማየት ያለብን ነገር አለ። ወንጌል ከሰማያዊ ተስፋ ጋር ካልተገናኘ አንድን ክርስቲያን አንድ አማኝ ነኝ የሚልን ሰው ከሰማያዊ ተስፋ ጋር የማገናኝ ክርስትና ጥሩ ህይወትን እንድንኖር አያደርግም። by the way እና አሁን ይሄ እግዚአብሔር ይሳካላል ያሳካላል እግዚአብሔር ይረዳል እግዚአብሔር ይሰጣል እንደዚህ ተሆናል የሚባል ወንጌል ኮራፕሽን አለው ሞራል ኮራፕሽን አለው። ግብዝነት፣ አስመሳይነት፣ ለፍላፊነት፣ ሳይሰሩ ሳይማሩ ሳይደክሙ ዝም ብሎ ወፈፌ የሚያረግ እንደሆነ መረዳት አለባችሁ። በመዝሙር የታጀበ ጩኸት የበዛበት ነገር ነው እንጂ እውነተኛ የሆነ ሲሪየስ ክርስትና ለመኖር አያስችልም። ይሄ ሰማያዊ ተስፋ ግን የተሞሉ ቅዱሳን በዚያን ዘመን መከራ እየተቀበሉ መስቀል እየተሸከሙ ስለ ጌታ ስለ ኢየሱስ ክርስቶስ ዋጋ እየከፈሉ በምስጋና ተሞልተው እንዲኖሩ አረጋቸዋል። ለምን? ተስፋቸው ሰማያዊ ነው። ክብር ለእግዚአብሔር ይሁን። በሚገጥማቸው በመከራ ሁሉ ወደ ጌታ እየተጠጉ እንደሚሄዱ ወደ ሰማይቱ ኢየሩሳሌም እየተጠጉ እንደሚሄዱ ይታያቸዋል እንጂ እየከሰሩ እንደሚሄዱ አይታያቸውም። ስለዚህ ይሄ እውነተኛ ወንጌል የሰሙ ቅዱሳን በቅዱሳን እርስት በብርሃን እንዲካፈሉ ያበቃቸውን እግዚአብሔርን። ውድ ወገኖቼ በጣም አድርገን መጠንቀቅ ያለብን ይሄ ምድራዊ በሆነ መንገድ እግዚአብሔር ይሄን ያረጋላል እግዚአብሔር ይሄን ይሰራላን በሚል የወንጌል ትምህርት የተለከፉ ሰዎች በምንም አይነት ሰማይ ሊጠሙ ሊራቡ አይችሉም። ማንም ዓለምን ቢወድ የአባት ፍቅር እስኪ ደከፍ አርጉት እኔ ልበላችሁና እናንተ ጨርሱት። ማንም ዓለምን ቢወድ የአባት ፍቅር በርሱ እስኪ ከፍ አርጉ አትፍሩ። ወይ ቡና እናምጣ እንዴ ነው ጉሮ እስኪ አንድ ጊዜ ከፍ አርጉት። የለም የለም ማለት ምን ማለት ነው? ዓለምን ወይም በዓለም ያለውን ሰው ከወደደ የእግዚአብሔር ፍቅር በዛ ሰው ውስጥ የለም። እንኳን እግዚአብሔርን ያመሰገነ ሊኖር ይትታችሁ ምንም የእግዚአብሔር ፍቅር የለም። እኔ በዱሮ ዘመን የነበሩ ክርስቲያኖች ፍቅራቸው ያማረው ለምን ነው ብትላችሁ የብልጥ ነገና ወንጌል ስላልነበረ ነው። በዛን ጊዜ ያን ጊዜ ክርስቲያኑ ቤተሰቦቻቸው ሲያሳድዷቸው እህቶቻችን እኔ አስታውሳለሁ ዘመዶቻችን ቤት ወገኖች ቤት እየሄዱ እዛ ዘመዶቻቸው ሪጀክት አድርጓቸው እዛ የኖሩ ተድረው ሎግ ማረግ የደረሱ እህቶች አስታውሳለሁ። አንድ ቀን አያዙንም ክርስቲያኖች። እስር ቤት ተጥለው ክርስቲያኖች አያዙንም። ክብር ለእግዚአብሔር ይሁን። ክርስቲያኖች መከራ ፊታቸው ያለ ችግር ያለ በደስታ የተሞሉ ናቸው በዚያን ዘመን። you know why? ወንጌል ያሳያቸው ተስፋ ሰማያዊ ተስፋ ነው። ወንጌል ያሳያቸው ተስፋ በቅዱሳን መካከል የተዘጋጀላቸው ርስት ነው። የሰማይን ተስፋ የሚያጨልም እግዚአብሔር ይሄን ያረጋግላል እንዲትሆናል የሚባል የድለላ የውሸት ወንጌል የሰውን ህይወት የማመክ የሚያመክን ባህር ያለው። እስኪ እንደው በኑሮ እንኳን ተመልከቱት። ሰዎች ምስት የሚያገቡት ባል የሚያገቡበት ምክንያት አለ አይደለም? ከማቴሪያል አድቫንቴጅ አንጻር ትዳር ቢኖራቸው እነተኛ ፍቅር አላቸው ይወደዳሉ። አንድ ጊዜ አንድ ሰው በጣም ሐኪም ነው፣ አጭር ሰው ነው ሰውየው፣ በጣም የታወቀ ሰው ነውና በመኪና እንትን ያላት አንዷን ሴት ያገባታል እና በጣም ቆንጆ በጣም ያንግ ነች very young much younger than him እና ሰውየው ምን ይላል ሁሉ ጊዜ መሰላችሁ? ያገባሽኝ ዲግሪን ያገባሽው ይላታል። ምክንያቱም ፉንጋ ነገር ነው መልኩ ምንም አትራክቲቭ አይደለም፣ ዲግሪን ያገባሽው ይላታል። እንዲህ ብሎ ኑሮ እንዴት ያለ ነው የሚሆነው? አያችሁት? ትዳርም ሆነ ማንኛውም ነገር ለሆነ ነገር ከነና ከናንተ ይሲ ከማቴሪያል ነገር ጋር የተያዘ ነገር ፍቅርን ያጠፋል አይደል? ፍቅርን ያጠፋል። ለሀብቱ ብላ ሰው ይሆን ያገባች፣ ለገንዘቧ ብሎ ሚስትን ያገባ ሰው፣ ለጥቅም ብሎ ያገባ ሰው ትዳራቸው ምንም ውሃ ነው የሚለው። እግዚአብሔር ይመስገን በምድራዊም እንኳን سنመለከት። ስለዚህ እግዚአብሔር ኢየሱስ ክርስቶስ የሰጠው ተስፋ ኢየሱስ ክርስቶስን በማመን በሰማይ የተዘጋጀላችሁ ተስፋ ይላል። ይህ አዲስ ነገር አይደለም፣ በረቀቀ ትምህርት የሚወጣ ነገር አይደለም። ኢየሱስ ክርስቶስ እሄዳለሁ ሲላቸው ልባችሁ አይዘናል? አባት እንደሌላቸው ልጆች ምን አላረጋችሁ? አልተዋችሁም? ምን ላረጋላችሁ ነው? እመጣለሁ ለእያንዳንዳችሁ ማንሽን ሰጣችኋለሁ፣ ምትቃልቡት ፈረሰ ሰረገላ ይሰጣችኋል አላላቸው? ምንድነው ያላቸው? በአባቴ ቤት ብዙ መኖር ያለ ስፍራ ላዘጋጅላችሁ እሄዳለሁ፣ መጥቼ ወስዳችኋለሁ አለ። ሰማያዊ ተስፋ። የሰማይን ተስፋ የሚያጨልም ወንጌል አይደለም። You have to really በጣም አሁን ጆሮአችን መዝሙሩም ጠቅላላ አርገልኛል ሰርተልኛል አምጥተልኛል ጨምረልኛል ስለሆነ ከሰማይ ጋር የተገናኘ ነገር የለም። ስለ ኢየሩሳሌም አይዘመርም፣ ስለ ሰማይ አይዘመርም። የሰማይ ተስፋን ያሰበ ያመሰግናል። እንደገና ደግሞ ይሄን ሰማያዊ ተስፋ ያያያችሁ በምስጋና እግዚአብሔር ይሄንን በቅዱሳን መካከል ርስትን ያዘጋጀላችሁን እግዚአብሔርን እያመሰገናችሁ እንደሚገባ ተመላለሱ ዘንድ ይላል። ለሚገባ ህይወት ምክንያት የሚሆን ተስፋ። ክብር ለእግዚአብሔር ይሁን። ደስ አይልም? እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር የምድር ህይወታችንን ኢግኖር ያረጋል ማለት አይደለም። መጽሐፍ ቅዱስ በጣም 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 ክሊር የሆነ ነገር ነው የሚናገረው። እግዚአብሔር አንድያ ልጁን ሮሜ ምዕራፍ 8ን ተመልከቱት። እግዚአብሔር በዚህ ጉዳይ ነው እግዚአብሔርን ስንመለከተው በበኩሌ እንደዚህ ነውና በመረቃ ክርስትና እንኖር እንላለው ብዙ ጊዜና ሱቅ ሜዳው ሰው መረቃ ፈልጋ አይደለም አይደለም ልጆች ናቸው መረቃ የሚፈልጉት እና ሰብስታንስ ያለው ነገር ለመግዛት ነው የምንሄደውና ተመልከቱት እንግዲህ ምን አይነት ነገር እንዴት እንደሚናገር ምዕራፍ 8 ላይ ተመልከቱት ቁጥር 31 እንግዲህ ስለዚህ ነገር ምን እንላለን እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ቁጥር 32 ለገዛ ልጁ ያራራለት ነገር ግን ስለሁላችን አሳልፎ የሰጠው ያው ከርሱ ጋር ደግሞ ሁሉን ነገር እንዴው እንዴት አይሰጠንም እግዚአብሔር አባታችን ነው ክብር ለእግዚአብሔር ይሁን የእግዚአብሔር ስም የተባረከ ይሁን እግዚአብሔር የማይሰጠን ነገሮች ሊኖሩ ይችላሉ እንደሌሎች ሰው ላንኖር እንችላለን ክርስትና እግዚአብሔር እንዳንቀብጥም ብሎ አይደለም በሰማያዊ ተስፋ እንዳንያዝ የሚያደርገን ነገር ሁሉ እግዚአብሔር ከኛ ጋር ሊያቀለው ይችላል ያቀላቸዋል ብዙ ነገሮችን ያቀላል ለምን በሰማያዊ ነገር እንድንሞላ ልባችሁ በመጠጥ በዛት ስለ ትዳር ስለ መብል በማሰብ ምን እንዳረክ እንዳይከብድ ይላል ልባችን የሚያከብዱትን ነገሮች እንድናቀላቸው በሚያረክ በረከት ነው የሚባርከን እንጂ በነዛ ነገሮች ኦኩፓይድ እንድንሆን አያረገን እግዚአብሔር ለምን ይሄንን ሰማያዊ ተስፋ ምን እንዳናረግ እንዳንጥል እንዳይጋረድብን እለተለት ክርስትና ለመኖር ሞቲቬትድ ምን ሆነው በሰማያዊ ተስፋ ነው እግዚአብሔር የተመሰገነ ይሁን ዕብራውያን ስናጠና ይሄንን ጉዳይ በደንበኛ ሐዋርያ ጳውሎስ ይናገራል አማኞቹን ሲያጽናናቸው ጉዟቸው መንፈሳዊ ጉዟቸው ወዴት አቅጣጫና አካሄድ እየወሰዳቸው እንዳለ ይነግራቸዋል እና ምን ይላቸዋል ቁጥር 30 ምዕራፍ 12 ቁጥር 18 ላይ ሊዳሰስ ወደሚቻል ወደሚቃጠል ሰዓት ወደ ጭጋግ ወደ ጨለማም ወደ አውሎ ነፋስም ወደ መለከት ድምጽ ወደ ቃሎችም ነገር አልደረሳችሁም እንደ ብሉይ ኪዳን አይደለም ያላችሁት ይላችኋል ያንም ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። እኛ የገሰገስን ያለንበትን ቦታ ይነግራቸዋል። ተመልከቱ ሲናገር፣ ነገር ግን ይላል ቁጥር 2 ላይ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል ይላል። ክርስቲያን መንፈሳዊ ድገቱን ግስጋሴውን ወደምን የሚመለከተው ወደ ሰማያዊቱ ኢየሩሳሌም ወደ ቅዱሳን ከተማ፣ ክብር ለእግዚአብሔር፣ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል ይላል። የእግዚአብሔር ስም የተባረከ ይሁን። ስንት ፍዳ እየተበላ መከራ እየተበላ የሚኖርበት አሜሪካን ሀገር እንኳን ለማምጣት ሰው ገና ኢንቪቴሽን ሲመጣ መሄዴ ነው ወደ አሜሪካን ወደ አማሪካን ይላል። ብዙ ሰው እዚህ መጥቶ ስንት ፍጎ ሊኖር እንዳለ እንኳን ላለ ወደ ኢየሩሳሌም ለመሄድ እንዴት ልብ አይነሳሳም? እግዚአብሔር የተመሰገነ ይሁን። ወደ ደርሳችኋል ይላል፣ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሰው ወደ ሰማያዊቱ ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያት ወደ ተጻፉት ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለው ወደሚናገር ወደ መርጨት ደም ደርሳችኋል ይላል። ስለዚህ መንፈሳዊ አካሄዳችን ግስጋሴያችንን ሰማይ ላይ ተኮር የሆነ ነገር እንደሆነ ነው የምናየው። እንኳን እኛ እንትታችሁ ዕብራውያን ላይ ከዚህ በፊት ስናጠና እንዳየነው ብትመለከቱት በብሉይ ኪዳን የነበሩት እና አብርሃም ከሙሴ በፊት እንኳን የነበሩት ሰማያዊቱን ኢየሩሳሌም እግዚአብሔር የፈጠራትን ከተማ እየጠበቁ የምድር ህይወታቸው ምን አይነት ሆኖላቸው ነው የኖሩት? የመጻተኛ ህይወት ኖሮላቸው ነው የኖሩት። የመጻተኛ ህይወት ብትመለከቱት ምዕራፍ 11 ላይ እንታያላችሁ። አያችሁት? ቁጥር 9 ላይ ለእንግዶች እንደሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖሮ ያን የተስፋ ቃል አብረውት ከሚወርሱ ከይስሐቅ ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ ይላል። እነዚህን እግዚአብሔርን ሰዎች በእምነት ለምንድን ነው መጻተኛ ሆነው የተቀመጡ? መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበርና። አብርሃም ይህንን ተሳስቷል። ይህን ሲያደርግ እንዲህ በጣም ሩቅ ነው እንደ እኛ እንኳን ገና ነን አይደለም እንደ እንኳን እሱ ይሲ ሰማያዊ ተስፋን ምንም እንኳን አብርሃም ከኛ ዘመን በጣም ወደ ኋላ ሩቅ እንኳን ቢሆንም በእንዲህ ያለ ነገር የኖረው ህይወት ለዘመኑ ኢየሩሳሌም ሩቅ ነች፣ ለዘመኑ ለኖረበት ህይወት ኢየሩሳሌም በልቡ ስፍራ መኖሯ የሃይማኖትን ህይወት ለመኖር ምክንያት ሆናለታለች። ክብር ለእግዚአብሔር ይሁን። ሰማያዊ ተስፋ እኛም እግዚአብሔርን እያመሰገንን ለመኖር ምድር ላይ የምንኖረውን ህይወት ልባችንን የሚያከብደውን ትዳርን ኑሯችንን ስለመብል ስለመጠጥ በማሰብ የሚከብድብን ነገር ይቀልብናል። ሰማያዊ ተስፋ የክርስትናን ህይወት በምድር ላይ ያሳምራል፣ ያስውባል። እና አብርሃም ይህን አድርጎላቸዋል። መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበርና። የእግዚአብሔር ስም የተባረከ ይሁን። እንደዚህ ባለ ህይወት የኖሩትን ሁሉ እግዚአብሔር በጣም በሚያስደንቅ ሁኔታ ይናገራቸዋል። ተመልከቱት ቁጥር 12 ላይ እነዚህ ሁሉ አምነው ምን አረጉ? ሞቱ። አምነው ሞቱ ደስ አይልም አይደል? እዛ ይሄንን ሳስተምር አምነው ሞቱ፣ ሞቱ የሚለው ቃል በጣም ደስ አይልም። አምነው አገኙ ነው፣ አምነው በለጠጉ ነው፣ አምነው ተሳካላቸው ነው። አምነው ሞቱ ደባሪ ነገር ይመስላል፣ ነገር ግን አይደለም። አምነው ሞቱ የተሰጣቸውን የተስፋ ቃል ከናካቴው ምን ይላል? ይሄንን ሌላ ሰው የለም ይሄ ትክክለኛ አይደለም አላገኙም ይላል። አላገኙም በሉስቴ፣ አምነው ሞቱ በሉስቴ። ክብር ለእግዚአብሔር ይሁን። አላገኙም፣ አምነው ሞቱ። ዳሩ ግን ይላል ከሩቅ ሆነው አዩትና ምን አረጉት? ተሳለሙት። አያችሁት? የአምልኮ ህይወታቸውን ገዝቷል ይሄ ነገር። ያንን ሰማያዊቱን ኢየሩሳሌም እያዩ በምስጋና ተሞልተው እያመለኩ ኖሩ። የክርስቲያንን ህይወት በምድር ላይ እግዚአብሔርን እያመሰገነ ለመኖር በተስፋ ለመኖር እግዚአብሔርን እየታዘዘ እንደሚገባ ለመኖር የሰማይ ተስፋ በጣም ወሳኝ ነው። የሰማይ ተስፋ የሌለው ሃይማኖት ባዶ ነው። እሱ ክርስትና አይባልም፣ ወና የሆነ ነገር ነው። ምን እንደሚባል ነው ያላቅም። ነገር ግን በወንጌል የተሰበከው ተስፋ፣ ሰማያዊ ተስፋ ሰዎችን እግዚአብሔርን እያመለኩ በምድር ላይ መጻተኛ መሆናቸውን እያወቁ ይኖራሉ። ክብር ለእግዚአብሔር ይሁን። አያችሁ? ተሳለሙት። በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። ሪል የሆነ እምነታቸውን ራሱ ፕራክቲስ ያደረጉ መጻተኛ ነን። በጣም ደስ የሚል መረዳት ነው። ባይዘው በጣም መንፈሳዊ ህይወታችሁን ሪች ያረጋል። ለምን? የመንግስተ ሰማይ ዜጋ ነኝ። ኢየሱስ የሚባል ጌታ ይመጣል። ጌታ ይመጣል። ይሄ ሰማያዊ ተስፋ በውስጣችሁ ሲያቆጠቁት የስጋችሁ ራሱ የሚከብዳችሁ ነገር ሁሉ ይቀላል። ጸጋ ሰስቴይኒንግ ግሬስ አለ። የሚረዳ የሚደግፍ ጸጋ አለ። እነዚህና አብርሃም በድንኳን ሲኖሩ ከመቶ ዓመት ያላነሰ ጊዜ ነው የኖሩት። ወገኖች በዛ በሚኖሩበት ጊዜ ጧትም በድንኳን ማታም በድንኳን ኢየሩሳሌም እየታየቻቸው ነው የኖሩት። የኢየሩሳሌም ጸጋ ከሩቅ ሲታሰብ በአብርሃም ዘመን የእግዚአብሔር ሰው አርጎ የሚያኖር ጸጋ ታመጣለች። ክብር ለእግዚአብሔር ይሁን። ስለዚህ እንግዲህ እንዲህ የሚሉት ለነርሱ የሚሆነውን አገር እንዲፈልጉ ያመለክታሉና ሃይማኖታቸው እዚህ ምድር ላይ ያለ ነገር ፈላጊ አላደረጋቸውም። ወዴት እንዲፈልጉ አረጋቸው? እግዚአብሔር አዘጋጀው ወደዛ ነው። ኦ እንዴት ያለ ጸጋ ነው! በብሉይ ኪዳን በተነገረላቸው ተስፋ እግዚአብሔር ያዘጋጀላቸውን ያንን ሰማያዊ ነገር እንዲፈልጉ ነው ያረጋቸው። ምኞታቸውን የቀደሰ ተስፋን የተሰጣቸው ምኞታቸውን ከዚህ ምድር ትራንስፖርት አድርጎ ወደ ኢየሩሳሌም ያንቀሳቀሰ ያስጓዘ ተስፋ ነው የተሞሉት። ክብር ለእግዚአብሔር ይሁን። ደስ አይልም? ክብር ለእግዚአብሔር ይሁን። ወዴት ነው ተስፋችሁ ያለው? ይህ ተስፋችን ወዴት ነው ያለው? ምንድን ነው የምንመኘው? ምን አይነት ነገር ነው? ልንገራችሁ፣ እኔ ከዚህ ከብልጥግና ወንጌል ጋር በጣም 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 መጣላት አለብን። በፍጹም እንዳታስተናግዱት። ልንገራችሁ ያደህያቸዋል። ባይዘው ያደህያቸዋል። ጄኔሬሽን የሚያጠፋ ነገር ነው። ብዙ ጉዳት የሚያመጣ ነው። ብትመለከቱ እዚህ በአሜሪካን ሀገር የብልጥግና ወንጌል ያመጣላቸው ባለጠጋ ያረጋቸው አገልጋዮቹን ብቻ ነው። ህዝቡ የሚሰጣቸው እንደውም እየጠፋ ሲመጣ በክሬዲት ካርድ ስጡ ይላሉ። እውነቴን ነው የምነግራቸው። በክሬዲት ካርድ 18% 21% ኢንትረስት ሬት ያለውን በክሬዲት ካርድ ስጡ እያሉ ሲዘርፉ ነው የኖሩት። ብዙዎቹ እንደዛ አድርገው ለምን ሰው የሚሰጠው አጣ? እንዴ በክሬዲት ካርድ ስጡት ይላሉ። የሚያበለጥግ ሆኖ እንደሰበኩት ሆኖ ቢሆን ኖሮ ከትርፍ ስጥ ነበር መባል ያለበት አይደለም እንዴ? የተሰበከው ስብከት ትርፍ አምጥቷልን? ምንም ምንም የሰውን ኑሮ አሻሻለ ሰው የለም። የብልጥግና ወንጌል ከሰማው ጀምሮ ኑሮ ያማረ የሚል ሰው የለም። ውሸት ነው። ስለዚህ እነዚህን ይሄንን ተስፋ ከሰዎች ህይወት የሚሰርቅ የዲያብሎስ የሌባ መንፈስ የሰይጣን መንፈስ ያለበት ትምህርት ነው እና ኢየሩሳሌም እንዳትናፍቀን፣ ወደ ጌታ መሄድ እንዳይናፍቀን። እውነቴ ነው የምነግራችሁ፣ ሰዎች ታሞ ዛሬ ስለ ጌታ እነግራቸውም ትፈወሳለህ እያለን እየጨቀጨቀን ህመማቸው ራሱ አዝሏቸዋል። ምን አለ ሰው እኮ ወደ ጌታ ይሄዳል። ወገኖች፣ እኔ ብታመም ወደ ጌታ እንደምሄድም ነው የመጀመሪያ ማሰብ እንፈልገው። እንዲህ በቁማችን ማሰብ የለብንም። እኔ ሳንታመም ወደ ጌታ መሄድ ልሄድ ከጌታ ጋር ልኖር ናፍቃለሁ አላለም። እንዲሁ መኖር ብቻ ወደ ጌታ እንሄዳለን። ክብር ለእግዚአብሔር። ኢየሱስ የሚባል ጌታ አለ እዛ። ክብር ለእግዚአብሔር። ኢየሩሳሌም ትባላል። ተስፋችን ዴድ ካልሆነ፣ ሃይማኖታችን በድን ካላደረገን ይህንን ተስፋ ሰዎች ሊያጡ እግዚአብሔር አይፈልግም። ስለዚህ ምኞታቸውም፣ አምልኳቸውም፣ ናፍቆታቸውም፣ ፍላጎታቸውም ይሄ እንደሆነ እናያለን። ተመልከቱት ምን እንደሚል ያመለክታሉ። ፍላጎታቸው ይሄ እንደሆነ ያመለክታሉ። ለነርሱ የሚሆነውን ይህን ሰማያዊ አገር ለነሱ የሆነው ድል ፋንታቸው እግዚአብሔር ተስፋ የገባላቸው በእግራቸው የረገጡት ያ እዛ በአካል ያሉበት መሬት አይደለም። እዛ ኢየሩሳሌምን ከሩቅ እየተመለከቱ እያመለኩ እየሰገዱ ይህን እየናፈቁ ያን የወጡበትን አገር አስበው ቢሆኑ ሊመለሱ ጊዜ በሆነለባቸው። አሁን ግን የሚበልጠውን እርሱም ሰማያዊ አገር ምን ያረጋሉ? ከናካቴው በናፍቆት ተይዘዋል ይለናል። እና ለአምልኳቸው ምክንያት ነው፣ ፍላጎታቸው በዚህ ነው የተያዘው። አሁን ደግሞ ምን ያደርጋሉ ይላል? ይናፍቃሉ ይላል። ሄቨን ይናፍቃቸዋል ወገኖች። መንግስተ ሰማያት ካልናፈቃችሁ በሽታ አለ ማለት ነው ወገኖች። እውነቴን ነው የምነግራችሁ። አዎ፣ ቤቱን የማይናፍቅ ሰው ችግር አለ ማለት ነው። በጊዜ የማይገባ ባል ብዙ ጊዜ ሚስት መጠርጠር አለባት። አይደለም እንዴ? እንዴት ነው? አይደለም እንዴ እህቶች? እንዲህ ምንም ቤቱ ማምጣት የራት ሰዓት የምን ሰዓት የምን እንደዚህ ከልጆቹ ጋር መሆን ከቤተሰቡ ጋር መሆን ምንም እንትን የማይለው ሰው ምንድን ነው ልቡን የሰረቀው? ማን የበለው ጠቦጠ ይባላል። የጌታ ኢየሱስ ክርስቶስ ከተማ፣ ኢየሱስ ያለባት ከተማ ማትናፍቀው ክርስቲያን ዴድ የሆነ ፌዝ ያለው ነው። ሪፔንት ማድረግ አለበት። ኢየሩሳሌም በብዙ ናፍቆት የምትስተናገድ ነች፣ የበጉ ከተማ። ክብር ለእግዚአብሔር ይሁን። አያችሁት እግዚአብሔር ራሱ እንደነዚህ ላሉት ስለዚህ እግዚአብሔር ምን አይደለም አምላካቸው ተብሎ ሊጠራ በእነርሱ ምን አያለም አያፍርም he's happy በእምነታቸው በዛን ዘመን በሚኖሩት በዚህ ተስፋ ተሞልቶ በሚኖሩት ምን ደስተኛ ነው እግዚአብሔር these are my people these are my worshipers these are my followers ከተማና ዘጋይቶላቸዋል ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን የእግዚአብሔር ከተማ ሰማያዊቱ ኢየሩሳሌም ሊስን በዚህ ምድር ላይ ምን ኖር አጭር ጊዜ ነው እኔ 100 አመትም በመኞት ብንኖር 36500 ቀን ነች አንዳንዶቻችን ግማሽዋን በልተናል የቀረውን አስቡት እንግዲህ ስንት ሺህ ነው የሚቀረው 18000 ምናምን ነው የሚቀረው ቀን እኮ ነው ማለት መቼም በብር ሲታሰብ ነው ነገር ቀን ረጅም ሊመስለን ይችላል በ18000 ብር አመትም ይኖራል የአመት ቤት ክራይ እንኳን ላይከፍል ይችላል ማሰብ አለ ትንሽ ነው ምን ኖሮ በመንደር ላይ በጣም ትንሽ ነው ምን ኖሮ ነገር ግን እግዚአብሔር ባዘጋጃት ከተማ ሞት የለም ሀዘን የለም ለቅሶ የለም ፍርሃት የለም ጭንቀት የለም ሃይማኖት ለዚህ ነው የሚፈልገው ወገኖቼ ከዚህ ምድር ሊያስጉዘን ነው እግዚአብሔር ኢየሱስ የሞተልን እዚህ ቅራቅም ቦንን ሰበስብ አይደለም እግዚአብሔር ያዘጋጀልን ከተማ ለማንሽን አይደለም የምን ገዛው ታውን ሃውስ ሲንግል ፋሚሊ አይደለም ምን ጣጣ ሱብ ሞርጌጅ የተከፈለ የሚኖር አይደለም ቶርኔዶ የውና ጣራውን እየወሰደ በተብትንቱን ነው ያወጣዋል ግሲያዊ ቤት ነው በመስኮት ስመለከት ነፋሱ ዛ ሲያግለበልም የጎረቤቶችም ቤት እንደ ው የኔም እንደዚህ ሆናል አልኩኝ አይጣል ነው በቅርብ ጊዜ ከመጣው ሎ ነፋስ አንድ ሁለት ጥፎ ነው ቢመጣ እኮ አለቀ ቤቱ በሜዳ ነው የሚሆነው ምን ትርኩም አለው የብዙ ሰዎች ቤት እንደፈረሰኛ ማይፈርስበት ምክንያት ምንድነው ይሄ ግዚያዊ ነው ሰማያዊ ተስፋ እግዚአብሔር ያዘጋጃት ከተማ እግዚአብሔር የኔና የናንተ አምላክ ተብሎ ኮርቶ ህዝቦቼ ብሎ የሚለን ደስ የሚለው በምድር ላይ በመንኖረው ህይወት አይደለም በእኛም ይኮራው እግዚአብሔር እሱ ባዘጋጃት ከተማ ባለን እምነት ነው እግዚአብሔር የተመሰገነ ይሁን ስለዚህ ቆላሲስ ላይ ያሉት እነዚህን ቅዱሳን ሲጸልይላቸው ሐዋርያ ጳውሎስ ሲለምንላቸው ሲያመሰግን በሰማይ ከተዘጋጀላቸው ተስፋ ጋር ያያያዘ ነው ህይወታቸውን የሚያዩ ሚጸልይላቸውም ያንን ነው እግዚአብሔር የተመሰገነ ይሁን ስለዚህ እነዚህን ነገሮች በጣም በጣም አድርገን ልንደነቅ ይገባልና እግዚአብሔር የተመሰገነ ይሁን እና በዚህ ቦታ ውስጥ ቀድም ባነበብኩላችሁ ቦታ ላይ እነዚህን ቅዱሳን ምን ይላል ቁጥር 8 እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብዘን ሰውን ሁሉ ምን ያረግን እየገሰጽን ሰውን ሁሉ በጥበብ ሁሉ ያስተማርን የምንሰብከው እርሱ ነው ይላል ሶስት ነገሮች መገሰጽ በጥበብ ሁሉ ማስተማር እና መስበክ ማን ነው የምንሰብከው ይላል የምንሰብከው ተለያዩ ርሶች አሉን አይልም የምንሰብከው ተለያዩ ትምርቶች ነው አይልም የምንሰብከው ጮክ እንድትሉ ፈልጋለሁ ሹክሹክታ አይደለም የምንሰብከው እርሱን ነው እንደው እግዚአብሔር አንዳንድ አፍሪካን አሜሪካን ድምጽ ይስጣችሁ የምንሰብከው እርሱን ነው ማን ነው የምንሰብከው ክብር ለእግዚአብሔር ሌላ ስብከት የለም ለምንድን ነው እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ማንኛውም ሰው በክርስቶስ ትዝላችኋል በክርስቶስ የሚል ትምህርት ተምረናል በክርስቶስ ይሄ ሰፊ ሚስጥር ነው ብዙ ትምህርት አለ በዚህ ላይ አዘጋጀሁት ባይዘወይ እንደገና አዘጋጅቻለሁ ባይዘወይ በክርስቶስ የሚለው ራሱ ነው የቻለጠ ሰፊ ነገር ነው በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጸ መገሰጽ ምንድነው ሰውን ለመገሰጽ የሰውየውን ችግር ማወቅ አለበት ጉድለቱን ሳላቅ አንድን ሰው ልገሰጸው አልችልም አይ ዛሬ እኔ መገሰጽ መንፈስ መጥቶብኛል ልገሰጻችሁ ብየብል እንዴ ምን አርገናል ነው የምትሉት የመጀመሪያ ነገር ስለዚህ ሰውን ለመገሰጽ ሰው ያለበትን ነገር ማወቅ ይጠይቃል መገሰጽ ፕሮፌቲክ የሆነ አገልግሎትን ያሳያል ትንቢታዊ አገልግሎት ማስተማር ሰዎችን ማሳደግ መመገብን ያሳያል መስበክ የምስራችን ማብሰርን ነው የሚያሳየው በማብሰር በምስራች መገሰጽ ፕሮፌቲክ ትንቢታዊ የሆነ አገልግሎትን ያሳያል። ዛሬ ይሄንን በማስተማር ነው ልጨርስላችሁ መወደው። ይሄ በጣም ኢምፖርታንት ነገር ነው። ዛ ካስተማርኩት ብዙ በሬዲዮም ወደፊትም ላስተምረው የማስብ ጉዳይ ነው ይሄ ነገር። ባሁኑ ጊዜ ስለ ትንቢት ስትሰሙ ስንት አይነት ትንቢት ሰምታችኋል? ስብከት አሁን ሰዎች ነብይ ሲሉ ከሌ ነብይ ነው ሜጀር ፕሮፌት ማይነር ፕሮፌት ሁሉ ማለት ጀምሯልና ነቢያቶቹ ነብይ ያሰኛቸው ትንቢት ምንድን ነው? ለመጽሐፍ ቅዱስ ስትሬንጅ የሆነ ባዕድ የሆነ እንግዳ የሆነ የትንቢት አገልግሎት ቤተክርስቲያንን ወሯታል። አዳምጡ ኢትዮጵያ ያስተማርኩት ነገር ነው። እንግዳ የሆነ ባዕድ መንፈስ የሆነ ቤተክርስቲያንን ወሯታል። ይሄንን ወቁ። ምክንያቱም ትንቢት ገሳጭ ባህሪ አለው። ቤተክርስቲያን ያለ ትንቢት ባህሪው ቤተክርስቲያንን የማነጽ ባህሪ አለው። ግለሰብ የሚያነጽ አይደለም። ግለሰብ ተኮር የሆነ ትንቢት በብሉይ ኪዳን የነበሩ ነቢያቶች ለግለሰቦች ትንቢቶች ተናግረዋል። ኤኒ ፕሮፌት ወስዳችሁ መጽሐፍ የጻፉትንም ያልጻፉትንም ወስዳችሁ ብትመለከቱ ነብይነታቸው ጎልቶ የሚታየው ለግለሰቦች ባረጉት ነገር ሳይሆን ለሀገር ባረጉት ነገር ነው። ለሕዝበ እስራኤል ባደረጉት ነገር ነው። የአዲስ ኪዳኗ ቤተክርስቲያን እንደ እስራኤል ሕዝብ አይደለችም። ምክንያቱም በዚያን ዘመን እነሱ ቴዎክራቲክ ጋቨርንመንት ነበራቸው። መንግስቱም ሃይማኖቱም ከእግዚአብሔር ጋር የተያዘ ነው። በአዲስ ኪዳን ግን ቤተክርስቲያን ግን በክርስቶስ የተሰበሰበ የመስቀሉ ህብረተሰብ ነው። መንግስትን አይጨምርም። መንግስቱ ካዲ ሊሆን ይችላል። መንግስቱ እስላም ሊሆን ይችላል። መንግስቱ ቡዲስት ሊሆን ይችላል። ግን በዛ ሀገር ውስጥ ግን የመስቀሉ ህብረተሰብ በመስቀሉ በወንጌል ተጠርተው የተሰበሰቡ ቅዱሳን አሉ። በብሉይ ኪዳን ትንቢቱ ለህዝቡ ሁሉ ለመንግስቱም ሁሉ ነገስታቱን ሁሉ ኮንፍሮንት የሚያደርገው ነው የሚመጣ እንደሆነ እናያለን። የአዲስ ኪዳን ነቢያቶች ለመስቀሉ ህብረተሰብ ነው ዋናው ትኩረታቸው። የመስቀሉን ህብረተሰብ ነው የሚያገለግሉት። የመስቀሉን ህብረተሰብ አዲስ ኪዳንን ቤተ ክርስቲያን ነው የሚለው መጽሐፍ ቅዱስ። የእግዚአብሔር ቤተሰቦች፣ የእግዚአብሔር ቤት፣ የእግዚአብሔር ማደሪያ ብሎ የሚለው ቤተ ክርስቲያንን ነው። የአዲስ ኪዳን ትንቢት ልክ እንደ ብሉይ ኪዳን ሊነጻጸር ይችላል። የብሉይ ኪዳን ነቢያቶች ሲያገለግሉ የእስራኤልን ህዝብ ሴንተር የሚያረጉት ለመልእክታቸው ሪፈረንስ ፖይንት የሚሆናቸው የሚናገሩትን ነገር ከህዝቡ ጋር የሚግባቡት በኪዳኑ ነው። ኪዳኔን አፍርሳቸዋል፣ ኪዳኔን ጥላቸዋል፣ የእግዚአብሔርን ትእዛዝ ሲጠብቁ ጠላት ከውጭ ሲመጣባቸው አይዟችሁ፣ የኪዳን አምላክ ታማኝ የሆነው እግዚአብሔር እንደሚጋርዳቸው እንደሚጠብቃቸው ህዝቡን የማጽናናት የመደገፍ ህዝቡን ከእግዚአብሔር የማስታረቅ የመሰብሰብ በእግዚአብሔር ፍርሃት እንዲኖር የማድረግ ትምህርት ሲያስተምሩ ይታያል። ግልጽ ነው ወገኖች። ነገር ግን በዛ ውስጥ አልፎ ግለሰቦች በጣም ቆዝመው ያሉ የተቸገሩ የተጠቁትን ወይም መንግስታቶች የረገጧቸውን እና እንደነ ያቡቴ ለምሳሌ ናቡቴ የሚባለው መሬቱን ወስደውበት አለ እግዚአብሔር ሲቆረቆር ለዳደግ ለመበለቶች ሲሆን ሲስተሙ ህዝቡ እንዳለ እንትን ሲል እስራኤልን እንደ አንድ ይወስዳል። ነገር ግን ውድ ወገኖች አልፎ ለግለሰቦች መልእክት ሲያቀርቡ ሊታይ ይችላል። ዋና ግን ነብይነታቸው ግን አጠቃላይ የኪዳን ጠበቃ ሆነው ነው የሚታዩት። የኪዳን አስከባሪዎች ሆነው ነው የሚታዩት። የኪዳኑን ህብረተሰብ ሲያገለግሉ ነው የሚታየው። በአዲስ ኪዳን ያለ ትንቢት የመስቀሉን ህብረተሰብ ነው የሚያገለግለው። ግለሰብ ተኮር የሆነ ጠቅላላ አንድ ነቢይ መጥቶ በተደጋጋሚ ብዙ ቦታ ያልኩት ነው። እዚህም ከመጣ በኋላ ይህም ብያለሁ። አዳምጡኝ ወገኖቼ፣ 100% ትክክል የሆነ አንድ እግዚአብሔር ሰው ነቢይ የሆነ ቢነሳ ለእያንዳንዳችሁ በግል ወከፍ ማንነታችሁን፣ ስማችሁን፣ ታሪካችሁን አሁን ያለውን ትንቢት ውሸት የሚለውን ትተን እውነት ቢናገር እግዚአብሔር የሰጠው ቢናገር እቺ ቤተ ክርስቲያን አትገነባም። አዳምጡኝ ቤተ ክርስቲያን የኔን ታሪክ አሁን እዚህ ነኝ ለምሳሌ ቆሜ ነብዩ ይነሳል ባሪያዬ ተስፋዬ ኃይሌ እግዚአብሔር ይልሃል ቤት ሰራልሃለሁ ልጆች እንዲያረጋለሁ ገና በአለም ሁሉ አዞርሃለሁ ይሄን ሲል እናንተ ተንበርከካችሁ መስግዱ አሜን ሃሌሉያ ያላችሁ መስግዱ እስቲጃችሁ ናውጡ ዚማካከል ልጅ ያለሽ መቼ ነው እንደሚያልፍልኝ ብለሻል አንድ ማንሽን ቤት አዘጋጅች አቤት እስራኤል ቅዱስ ብላችሁ መስግዱ እስኪ ንገሩኝ ተሰግዳለ እንደዚህ ቢሆን ዞሮባል ማለት ነው አም ቴሊንግ ዩ ዩ ሪሊ ኮንፊውዝድ ያ ሰው ልጅ ይስገድ የተነገረለት ሰው ውድ ወገኖች ትንቢት ለግለሰቦች የሚነገር ትንቢት ሊኖር ይችላል ግን ነብዩ ይሄን ብቻ የሚያረከውነ ሐሰተኛ ነብይ ነው እግዚአብሔር ዋና የትንቢት አገልግሎት ቤተክርስቲያን ለማነጽ የሚሰጥ ነው ቤተክርስቲያን ለማነጽ የሚሰጥ ነው ለምን የምትሰራ ቤተክርስቲያን አለች አልፎ አልፎ በጣም የቆዘመ የተጎዳ የተቸገረ ያምላኩን ፍትም የሚፈልግ ሰው ቢኖር እግዚአብሔር ሊናገር ይችላል ነገር ግን ሜጀር የነብይ ግን አገልግሎት ቤተክርስቲያንን ማነጽ ነው ለምን ቤተክርስቲያን በስብከት ብቻ ቤተክርስቲያን አትሆንም በትምህርት ብቻ ቤተክርስቲያን አትሆንም በመገሰጽ ቤተክርስቲያን ትሆናለች ቤተክርስቲያን ውስጥ ፍቅር እንዳይኖር አሉባልተኞች ቤተክርስቲያንን ሲያጠፉ አሉባልተኛን የሚዘልፍ ትምህርት ይመጣል ትንቢታዊ መልእክት የሚገስጽ ይመጣል ቤተክርስቲያን ኃጢአት ዲስትሮይ ሊያረጋት ይችላል እርኩሰትን ዝሙትን ክፋትን የሚያረጉ ሰዎችን ሊዘልፍ እግዚአብሔር ይመጣል ለምን እነዚህ ነገሮች ቸርቹን ያጠፋዋል ያበላሽዋል ይጎዳታል ቤተክርስቲያንን ሰዎች በቤተክርስቲያን ውስጥ ከእግዚአብሔር ጋር ተጣጥመው እንዳይኖሩ የሚያረጋቸው መንፈሳዊ ህይወታቸውን የሚበላ ድብቅ ኃጢአት ግልጥ ኃጢአት የተለያየ ነገር ዘረኝነት ጎጠኛነት ማአት ችግር ቤተክርስቲያን ውስጥ የማይመጣ በሽታ ይለም እነዚህ ነገሮች እንዳይሰለጥኑ ቤተክርስቲያን ወደ ንስሐ የሚመራ ትንቢት ይመጣል ለምን ነው ጤንነቷን ለመጠበቅ በመስቀሉ ቃል ላይ የብሉይ ኪዳን ነቢያት የብሉይ ኪዳንን መሰረት አድርገው ኪዳኑን መሰረት አድርገው ህጉን መሰረት አድርገው በሲና ተራራ ህዝቡ የገባውን ኪዳን ካምላኩ ጋር መሰረት አድርገው እንደሚናገሩ የአዲስ ኪዳኑ ነቢያት ኢየሱስ በመስቀሉ የሰራውን ሥራ የደሙን ኃይል የጌታ ኢየሱስን ሊቀ ካህንነት አማላጅነቱን አዳኝነቱን በክርስቶስ ጸጋ በመንፈስ ቅዱስ የተፈጠረውን አዲሱን ህብረተሰብ የመስቀሉን ህብረተሰብ የቤተ ክርስቲያንን ጤንነት ለመጠበቅ በመስቀሉ ቃል ምን ያረጋሉ? ይናገራሉ። ቤተ ክርስቲያን ችግር ሊመጣባት ይችላል። ስደት ከውጭ ጠላት ሊነሳባት ይችላል። ህዝቡን አይዟችሁ ሊሉ ሊያበረቱ እግዚአብሔር ከናንተ ጋር ሆናለሁ በር ከፍትላችኋለሁ የተከፈተ በር አገልግሉኝ ሊያበረታቸው እግዚአብሔር ይመጣል። በውስጧ ችግር ሲኖር ሊፈውሳት እቺናው ከውጭ ጣላ ሲመጣባት ሊያበረታት ለማጽናናት ለማነሳሳት ቤተክርስቲያን ዘገምተኛ የሆነ እንደው አላ አይደለም ጉትት ሆነ እንዳትኖር እንድትነሳሳ ቀስቃሽ ሆነ ራእይ ያለው ነገር ያመጣላታል። የአዲስ ኪዳን ነቢያቶች በእንደዚህ ሁኔታ ይሰራሉ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ለምንድን ነው ይሄንም ያረጉት? ምክንያቱም የእግዚአብሔር ህዝብ የሚያድገው በእግዚአብሔር ቃል ነው። ምግብ እንዳይመገብ መንፈሳዊ ናፍቆት እንዳይኖር ረሃቡን የሚገድልበት በሽታ የሚያመጣበት ነገር እንዳለው እግዚአብሔር ያውቃል። ስለዚህ ነቢያቶች ይነሳሉ ተነስተው ይናገራሉ። አንደኛ ጴጥሮስ ላይ ያየነውን ትዝ ይላችኋል። ይሄ በጣም አወር ፌቨራይት በዲሳይፕልሺፕ ትምህርት ውስጥ ያየነው ደጋግመን ያየነው ጥቅስ ነው። ምዕራፍ 2 ላይ ክፋትን ሁሉ ተንኮልን ሁሉ ግብዝነትን ቅንአትን ሐሜትን አስወግዳችሁ ይላል። እነዚህ ነገሮች ቤተክርስቲያን ሲሰለጥኑ ነቢያቶች የትንቢት መንፈስ ቤተክርስቲያን ውስጥ ያለ ዝም አይልም እግዚአብሔር ሊዘልፍ ህዝቡን ይመጣል። ክፋት ቤተክርስቲያን ውስጥ ያላቸው ብዙ ሰዎች ለክፋት ልባቸው የተጋለጠ ነው። ክፉ ነገር ማሰብ ሰውን ከሰው ማጋጨት ማባላት ተንኮል ሁልጊዜ ተንኮል የሚጠነሰሱ ሰዎች ግብዝነት ያልሆኑትን ሆነን ይያሉ ባስመሳይነት የሚኖሩ ድራማ የሚሰሩ ሰዎች ቅንአት ምቀኝነት የተሞሉ ሰዎች ሐሜት የሚያስቸግራቸው ሰዎች እንዲህ ያለ ችግር ካለ ቤተክርስቲያን መንፈሳዊ አፒታይቷ ይሞታል። የእግዚአብሔርን ቃል እንደ ወተት መመገብ አትችልም መናፈቅ አትችልም። ዓለማዊነትን እዚህ ላይ ሁሉ ማልተዘረዘረም ዓለማዊነትን ስጋዊነትን ዮሐንስ በመልእክቱ ላይ እንደተናገረው በአንደኛ ዮሐንስ ምዕራፍ 2 ላይ ሚናገር ዓለምን ወይም ባለምን ያሉትን አትውደዱ ባለም ያለው ሁሉ የስጋ ምኞት የዓይን አምሮት ስለገንዘብ መመካት ነዚህ ማቴሪያሊስቲክ የሆነ ፕራይድ ስጋዊ የሆነ ካርናል ዓለማዊ ትምክት ሲኖር ይሄንን ሁሉ ቤተክርስቲያን የሚዘልፍ የሚገስጽ የእግዚአብሔርን ህዝብ ወደ ትክክለኛ መንፈሳዊ ረሃብ ጥማት የሚያመጣ መልእክት ያቀርባሉ። እግዚአብሔር ይመስገን። እነዚህ ነገሮች ሲነኩ ሰው ይገሰጻል ይታረማል። ያን ጊዜ የእግዚአብሔር ፍርሃት ይኖራል። ብዙ ሰዎች ጅምላ በሆነ ህይወት ቤተክርስቲያን እድሜ በማስቆጠር ብቻ ሊኖሩ ይችላሉ። አይሰሩም አይነኩም። እንዲሁ ዝም ብሎ ባይ ዲፎልት ንሳ እግዚአብሔር ተናገረኝ ብሎ አልቀሰው እግዚአብሔር ወይ ማረኝ ዛሬ እግዚአብሔር ተናገረኝ ብሎ የሚያለቅስ ህዝብ የጠፋበት ጊዜ ነው። በአሁኑ ጊዜ ነቢያቶች ከጠፉ የሚያርም መልእክት ከቤተ ክርስቲያን ከጠፋ ፕሮፌቲክ መልእክት እግዚአብሔር ነቢያቶችን እየቀሰቀሰ ቤተ ክርስቲያን ካልታረመች ቤተ ክርስቲያን በእነዚህ ነገሮች አፒታይቷ ብቻ አይደለም ይጠፋው። ውድ ወገኖች የእግዚአብሔርን ቃል እንዳትመገብ ያደረጋት ነገር በመካከሉ አጋንንት ይረባል ሰይጣን ይረባል። ነዚህ ነገሮች በሰለጠኑበት ቦታ መናፍስቶች ይሰለጠናሉ። የእግዚአብሔር ህዝብ ልቡ ይራራቃል። ወደ ቤተክርስቲያን መምጣት ፍላጎታችን ሁሉ ይሞታል። እርስ በርስ መታየት አንፈልግም። በቃ ከቤታችን ወደ ቸርች መሄድ ልባችን እንዳይነሳሳ ያረጋል። እንደነዚህ ያሉ ክፋትና ተንኮል የተሞሉ ሰዎች በቤተክርስቲያን ሲሰለጥኑ እግዚአብሔር ዝም አይልም። ፕሮፌቲክ መልእክቶች አሉ፣ አራሚ መልእክቶች አሉ። በእነዚህ ተክሳጾች ቤተክርስቲያን ጤንነቷ ይጣበቃል። ክብር ለእግዚአብሔር ይሁን። እንዲህ ያለ ትንቢት ብዙ ጊዜ ሰምታችኋል። አሁን አለ እንደዚህ ያለ ትንቢት አለ? ምንም የለም ምንም የለም። በአሁኑ ጊዜ ሰው እርስ በርሱ ተገናኛል ተገናኘ መድረክ ላይ ያሉት አገልጋዮች ያለ አይደለም እነሱ ፌመስስ ከሆኑ ድረስ እነሱም ብሎ ይምጣ እንጂ ምን ችግር አለ? ተዋወቃል ተዋወቀ ምን የራሱ ጉዳይ። ገንዘብ ያዋጣ በየጊዜው ወንበሩን ይሙላላቸው እንጂ። ስለዚህ እንደዚህ ያለ ትንቢት የለም። ቤተክርስቲያን ጨለማ ውስጥ እንዳለች ወቁ። እግዚአብሔር ኢትዮጵያን ጎበኘ ብላችሁ ምትሉ ከሆነ ተሳስተዋል። እኔ እውነተኛ ነገር ነው የምነግራችሁ፣ ተሳስተዋል። እግዚአብሔር ኢትዮጵያን እየቀጣት እንዳይሆን ቤተክርስቲያንን እየቀጣት እንዳይሆን ነው እንፈራው። I'm telling you, dark forces የጨለማ ኃይላት ቤተክርስቲያንን ወረዋታል። አገልጋዮቹ ሊታረሙ የሚገባቸው በብዙ ጥፋትና የኃጢአት እንትን ውስጥ የተዘፈቁ ናቸው። ከናካቴው እነሱም ሰው ናቸው ይሳሳታሉ እየተባለ ነብይ ታዲያ ለምን ይፈልጋል? ነብይነት ተክሳስ ካላመጣ ንሳ ካላመጣ ንሳ ግቡ የሚል ካልሆነ ራሱ በኃጢአት ውስጥ እየተጨማለቀ የሚኖር ነቢያት የበዛበት ሁኔታ እንዴት ነው የሚሆነው? ስለዚህ እግዚአብሔር በክርስቶስ ፍጹም የሆነ ሰውን ለማቅረብ ትምህርት፣ ስብከት፣ ትንቢት ያስፈልጋል። ምን አይነት ትንቢት? አራሚ ትንቢት፣ ንሳ የሚያስገባ ትንቢት። ቤተ ክርስቲያን ውስጥ ሰው የማያቸው ነውርና በደሎችን እየተናገሩ ንሳ ግቡ የሚሉ ነቢያቶች ያስፈልጋሉ። የሰራዊት ጌታ እግዚአብሔር እንዲህ ይላል ማለት የለበትም ነቢይ። ፕሮፌቲክ የሆነ መልእክት ለመናገር ጌታ ኢየሱስ ሲናገር አሁን ትንቢት መጣብኝ ብሎ ኢየሱስ አልተናገረም። በስብከት ውስጥ ትንቢት ይገለጣል። በትምህርት ውስጥ ትንቢት ይገለጣል። እግዚአብሔር በአንድም በሌላ መንገድ የእግዚአብሔርን ቃል ስትነጋገሩ ሰዎችን ሳያውቁት ትንቢት ያናገራቸዋል። በሕይወታችሁ የተገለጠውን ነገር እግዚአብሔር ይገልጣል። ስለዚህ እግዚአብሔር የትንቢት መንፈስ ቤተ ክርስቲያን ውስጥ እንዳለ ማወቅ አለባችሁ። የሚያርም የሚገስጽ ነገር እስካለ ድረስ ትንቢት ሲሆን ተመልከቱት። አንደኛ ቆሮንቶስ ላይ ምን አይነት እንደሆነ የትንቢት ሥራውና ዓላማውን ተመልከቱት። እግዚአብሔር የተመሰገነ ይሁን። ምዕራፍ 14 ቁጥር 3 ላይ ትንቢት የሚናገር ግን ለማነጽ፣ ለመምከር፣ ለማጽናናት ለሰው ይናገራል። ስለዚህ ትንቢት ሲነገር ምንድን ነው የሚሆነው? ትንቢት ሲነገር ማን ነው የሚታነጸው? ቁጥር 5 ሁላችሁ በልሳኖች ልትናገሩ ወድ ነበር፣ ትንቢት ልትናገሩ ግን ከዚህ ይልቅ ወዳለሁ። ከልሳን ትንቢት የሚበልጥበት ምክንያት ምንድን ነው? ማህበሩ ይታነጽ ዘንድ ይላል። ንግግሩን ባይተረጉም በልሳኖች ከሚናገር ትንቢት የሚናገር ይበልጣል ይላል። አያችሁት? ስለዚህ ትንቢት የሚናገር ማንን ያነጻል? ቁጥር 12 እንግዲህ እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ ይላል። ግለሰብ አይደለም። ለግለሰብ ትንቢት ሲበዛ ጥሩ አይደለም። ለቤተ ክርስቲያን ለግለሰብ በተለይ በአሁኑ ጊዜ ለግለሰቦች የሚነገር ትንቢት የውሸት ጥሩምባ ነው የሚነፋው by the way ምንም ታሪክ የሚሰራ አይደለም ሰዎችን እብሪተኛ የሚያደርግ ከሌላ ህዝብ በላይ የሚቆፍሳቸው ነገር ነው የሚታየው ቤተክርስቲያንን ለማነጽ የሚሆን ትንቢት አለ ይሄ ትንቢት እንዴት እንደሆነ ጳውሎስ ነው እንግዲህ እንደ ጳውሎስ ትንቢትን የሚያቀ የለም የጸጋ ስጦታዎችን የሚያቀ የለም ቤተክርስቲያን የሚያነጽ ትንቢት ሲገለጥ እንዴት ያለ ባህሪ እንዳለው ተመልከቱ ምዕራፍ 14 ጳውሎስ ምን እንደሚል ተመልከቱ ቁጥር 24 አብራችሁኝ በሉት በማስተዋል በሉት ፕሊዝ ሁሉ ትንቢት ቢናገሩ ተመልከቱ እንግዲህ ስንቶቹ ናቸው የሚናገሩት በሌላ አባባል ይሄ ጉባኤ በሙሉ ማለት እኮ ነው ትንቢት ቢናገር እንደ ሃይፖቴቲካል ነው ቢሆን ማለት ነው ይሁን አይደለም ቢናገሩ ግን የማያምን ወይም ያልተማረ ሰው ቢጋባ በሉ በሁሉ ምን ያረጋል ሃሌሉያ በሌላ አባባል እዚህ ተርታ ያላችሁት አያንዳንዳችሁ ትንቢት ብትናገሩ የማያምን ሰው እዚህ መካከል ያለ ቢኖር ሁሉም የተናገሩት ምን ያረጋል እ ይወቅሰዋል ዋው ጳውሎስ የሚያቀው ትንቢት እንዲህ ያለ ባህሪ ያለው ይወቅሰዋል ከዛስ በሁሉም ይመረመራል በሉስቲ እያንዳንዱ የሚናገረው ትንቢት ይሄንን የማያምን ወይም ያልተማረ ሰው እዛ ጉባኤ ገብቶ ምን ያረጋል ትንቢቱ ወገኖቼ ባሪያዬ ተስፋዬ ሆይ ማንሽን ሰጣለሁ እቺ ክሽክሽ ቤት ነች ገና ምን እንደማረግል ታቃለ ቢል የሚመረመር ሰው አለ በዚህ ይመረመራል እኔ ልቀልድኩ አይደለም ነግራችሁ ሌላም ትንቢት አይ ዶንት ኖ እንዴት ምሳሌ እንደምሰጥ ግራ ገብቶኝ ነው እንጂ ሌላም ለኔ የሚነገር ለኔ ለተስፋዬ ነ ለቤተሰቤ ብቻ የሚሆን ቢነገር አርሄ ነገር እንዴት ነው እኔን እንትን አለኝ ብሎ የሚመረመራል እኔ ሲያብድ ካልሆነ በስተቀር በዚህ ትንቢት የሚመረመር የለም ጳውሎስ የሚያቀው ትንቢት ሁሉም ትንቢት ቢናገሩ የማያምን ወይም ደግሞ ያልተማረ ሰው ቢኖር በሁሉ ይመረመራል በሁሉ ምን ያረጋል ይሄ ትንቢት አለ? ሰምታችሁ ታውቃላችሁ እንዴ ያለ ትንቢት? ሬርሊ ዱሮን ሰማ ነበር። እግዚአብሔር ሲናገር ሰው ተደፍተው እግዚአብሔር ፊት ሲያለቅሱ አይቻለሁ። ይሄ ዛሬ ሰማሁት መልእክት እንዴት የሚያስፈራ ነው ሰው ሲሉ ሰምቻለሁ። አሁን እንደዚህ ያለ ነገር የለም። ሰው ከራሱ ጋር የማይያዝ ነገር ሲጨፍር አቧራ ሲያቦን ሲጮ ነው የሚታየው። የሚቀጥለውን ተመልከ በሁሉ ይወቀሳል በሁሉ ይመረመራል ቀጥሎስ በልቡም የተሰወረ ምን ያረጋል ክብር ለእግዚአብሔር ይሁን ስለዚህ ትንቢት ጳውሎስ የሚያቀው ትንቢት ጉባኤ ውስጥ እንዲህ ያለ ውጤት የሚያስከትልን ትንቢት ነው ክብር ለእግዚአብሔር ይሁን እግዚአብሔር ይህን ትንቢት ያምጣልን ይሄ ትንቢት ምን ያረጋል ያንን ያልተማረ ሰው ያንን የማያምን ሰው ምን እንደሚያረጋው ተመልከቱት በልቡ የተሰወረ ሲገለጥ ሲወቀስ ሲመረመር ምን ይላል እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ ይሄ ሰው በፊቱ ወድቆ ለእግዚአብሔር ምን ያረጋል ይሄ ትንቢት የለም የጨለማ ኃይላት ቤተክርስቲያንን ወረዋል ለምላችሁ ለዚህ ነው አሁን አለ በመነለው ትንቢት ይሄ ከሌለ ይሄ ከሆነ አገራችን የተጎበኘችበት ልንገራችሁ ክርስቲያኑ አብዷል ሊትራሊ እንደዚህ ያለ ትንቢት ጉብኝት አመጣም ስለዚህ እውነተኛ ትንቢት እንዲህ ያሉ ውጤቶች አሉት እንዲህ ያለ ለውጥ ያመጣል እንዲህ ያለ አይነት ቼንጅ ያመጣል አገልጋዩ ተሰብስቦ አንድ ቦታ ስንት ስል በሙሉ አንዱ ላንዱ ይናገራል አንዱ ላንዱ ይናገራል በጣም ቅሌታም የሆነ እንዴ ሰው እንደው ሽበቱ እንኳን ማቹር አረገው መላለው አንዳንዴ አንዳንዶቹ በእግዚአብሔር ቤት አርጅተዋል እኮ እንዲው ጥሩምባ ጥረታ ሊወጡ ባሉበት ጊዜ ገና ታሪክ እንደገርላቸዋል በስመ አብ ወልድ መንፈስ ቅዱስ ቤተክርስቲያን የሚያነጽ ትንቢት ጠፍቷል ከቤተክርስቲያን ለምን ሁሉ የራሱን ይፈልጋል የእግዚአብሔር ነገር ለራስ የራ እግዚአብሔር ነገር ለግል የእግዚአብሔር ነገር ለራስ የእግዚአብሔር ነገር ለግል እግዚአብሔር ከዚህ በሽታ እግዚአብሔር ይታደገን። እግዚአብሔር እናንተን አይናገርም ማለት አይደለም። ሚስጥር አስተውሉ፣ ምትማሩትን አስተውሉ። ጳውሎስ ያለው በቆላሲስ ላይ ምንድነው ያለውን ነገር እንዳትረሱ። ሰውን ሁሉ ይላል፣ ከሊትን ከሌም ብቻ አይደለም፣ ሰውን ሁሉ አለ አይደለም። በምን ያደረግን ይላል፣ ሚናገሩን ተመልከቱት። በክርስቶስ ፍጹም የሚሆን ሰው እናቀርብ ዘንድ ሰውን ሁሉ ምን ያደረግን እየገሰጽን፣ ሰውን ሁሉ ክብር ለእግዚአብሔር ይሁን፣ ሰውን ሁሉ በጥበብ ሁሉ ምን ያደረግን እያስተማርን የምንሰብከው እርሱ ነው። ስለዚህ እግዚአብሔር ዓላማው ቤተክርስቲያን ስመጣ እኔን መስራት ነው በክርስቶስ ፍጹም ሰው እንደሆን ማድረግ ነው። የእግዚአብሔር ዓላማው ነው፣ ልጁን የሰጠው ለዚህ ነው። ቤተክርስቲያንን እሰራለሁ ያለው ኢየሱስ ቤተክርስቲያኑን ይሰራል። ሊገነባን፣ ሊያበጀን፣ ሊያቆነጀን ኢየሱስ ክርስቶስ በስብከት በትምህርት በተግሳጽ ፕሮፌቲክ በሆነ ነገር ይሰራናል። ምን ለማድረግ? በክርስቶስ ፍጹም የምንሆን ሰዎች እንድንሆን። ትልቅ ችግር እኔ በጣም የሚያሳስበኝ አጉል ምግብ መብላት የለመደን ሰው አጉል ምግብ አስጥሎ ኖርማል ምግብ ማብላት አይቻልም። በጣም ከባድ ነው። አሁን ያለውን ክርስቲያን ወደ ኖርማል አመጋገብ ወደ ኖርማል መንፈሳዊ መረዳት ማምጣት እጅግ ከባድ ነው። ስኳር ለምደናል። ምንም ታሪክ የማይሰራ በሽታ የሚፈጥር ምግብ ነው የለመድነው። በሽታ የሚፈጥር መንፈሳዊ ነገራችን የሚያበላሽ ይህንን እግዚአብሔር ዓላማ ይብሩ ያለው በክርስቶስ እኛን ፍጹም ሰው ለማድረግ ያለውን ዓላማ ጥለነዋል። ምናተኩረው በክርስቶስ ፍጹም ሰው የሚለው ያንዳንዱ ለየብቻው እንዳይመስላችሁ፣ ኮሌክቲቭ የሆነ ፍጹም ሰው እኔና እናንተን አንድ አካል አድርጎ እግዚአብሔር ሊያቀርበን ነው የሚፈልገው። ቤተ ክርስቲያኑ ሊሰራ ነው የሚፈልገው። ሐዋርያቶች የሚጋደሉት ግለሰብ ተኮር ለሆነ ራእይ ለመስጠት አይደለም። የመጣውን ሰው ሁሉ አስደስተው፣ ዛሬ እግዚአብሔር ህዝቡን እየኮረኮረው እያስደሰተው ኢንተርቴን እንዲያደርገው አይደለም የሚጋደሉት በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልኩ ደክማለሁ የሚሉት ለክርስቶስ ቤተ ክርስቲያን ነው። ጳውሎስ መከራውን ችግሩን ሁሉ የደረሰበትን ነገሮች በሙሉ እንደምንም የሚቆጥረው ለቤተ ክርስቲያን ነው። እለት እለት የሚከብድብኝ የአብያተ ክርስቲያናት ጉዳይ ነው ብለው ሲል እናያለን። ምዕራፍ ሁለተኛ ቆሮንቶስ ምዕራፍ 11 ላይ የደረሰበትን መከራ በሙሉ ይናገራል። የፍርሃቱን አይነት የችግሩን አይነት ይናገራል። ይህን ሁሉ ከዘረዘረ በኋላ ተመልከቱት ምን አይነት ሁኔታ። ቁጥር 26 ብቻ ያለውን ላንብብላችሁ። ብዙ ጊዜ በመንገድ በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካም በጥረት ብዙ ጊዜ እንቅልፍ በማጣት በራብ በጥም ብዙ ጊዜ በመጦም በብርድና በራቁትነት ነበርኩ። እንዲህ ባለ ኢንቴንሲቭ የሆነ ችግር ውስጥ እያለፈ ነው ያገለገለው። ሲያገለግል ተመልከቱ ወገኖቼ፣ የቀረውን ነገር ሳልቆጥር እለት እለት የሚከብድብኝ ምንድን ነው ይላል። የአብያተ ክርስቲያናት ሁሉ ሐሳብ ነው ይላል። ቸርች አቀፍ ራይ ያለው ሰው ነው። የሚያገለግለውን ህዝብ ኢንተርቴን ማድረግ፣ በየጊዜው መኮርኮር፣ ሰውን ፍላጎቱን እየተናገሩ ኤክሳይት ማድረግ ማስጮ አይደለም። ቤተ ክርስቲያን አቀፍ ነው። እግዚአብሔር ይህን እንድናስተውል ይርዳል። ምንድን ነው እግዚአብሔር ዓላማው? በክርስቶስ ፍጹም ሰው ሆነ እንድንቀርብለት። እኔና እናንተ ተገጣጥመን የእግዚአብሔር ቤተሰቦች የክርስቶስ አካል ሆነን እንድንሰራ እግዚአብሔር የሚፈልገው ይህን ነው። ሐዋርያት ነቢያቶችን የሰጠበትን ምክንያት ተመልከቱት። ደጋግመን ይህን ክፍል አይተነዋል። እግዚአብሔር ምዕራፍ 4 ኤፌሶን ላይ ስንመለከት ሐዋርያቱ ነቢያቶችን፣ ወንጌል ሰባኪዎች፣ አስተማሪዎች፣ እረኞች የሰጠበት ምክንያት የእግዚአብሔር ልጅ በማመን በማወቅ ወደሚገኝ አንድነት ለክርስቶስ አካል ህንፃ ፍጹማን የሆኑ ዘንድ ነቢዩ፣ ሐዋርያው፣
አስተማሪው ወንጌል ሰባኪው ተራባርበው የሚያመጡት ነገር ለክርስቶስ አካል ህንጻ ፍጹማን እንዲሆኑ think of this አንድ ነብይ አገልግሏችሁ አንድ ሐዋርያ አገልግሏችሁ አንድ ሰባኪ አገልግሏችሁ አንድ አስተማሪ አገልግሏችሁ አንድ ረኛ አገልግሏችሁ ይሄንን ውጤት ለክርስቶስ አካል ህንጻ ፍጹማን የሚያርግ ውጤት የሌለው ትምርት ከተማራችሁ you're wasting your time ቤት ለመስራት ፕላን አስወጥቼ ቤቱ እንዲሰራ ይሄን ነው መስራው በየብል ግንበኛው መጥቶም ካናጢው ጋራ ካልተስማማ የወጣውን ፕላን የሚሰራ ካልሆነ አገልጋዮቹ መጥተው የተቀጠሩ ሰራተኞቹ ሉሬኮ እንደዚህ ያለ ህንጻ ሰርቻለሁ ሉሬኮ እንደዚህ ያለ ክሬደንሻል አለ እንዴ ቤቱን ሰሩት ቤቱ ይሰራ የት አለ የሚሰራው ቤት አይ ፌሎሺፕ ታይም ላይ ነን አለን እንሰራለን እኮ እየተሰራ እኮ ነው ያለው እኮ ምስክርነት እየሰጠን ነው በህይወታችን ያለው የሚባላልን ቤቱ መሰራት አለበት ሐዋርያ ነብይ ወንጌል ሰባኪ ሁሉ ኢየሱስን እንዲያምኑ እንዲያቁ ያደረገ ያመኑትን ያጋጣጠሙ ክብር ለእግዚአብሔር ይሁን ለክርስቶስ አካል ህንጻ ፍጹማን ይሁኑ ዘንድ ለክርስቶስ አካል ህንጻ ፍጹም የማያደርግ ነገር በሙሉ ኪሳራ ነው ቁጥር 14 እንደ ስተት ሽንጋላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ነፋስ ወዲያና ወዲያ አንዱ ወደዚህ አንዱ ወደ እየተፈገመገምን ባህር ላይ እንደምንሳፈፍ ወዴት እንደምንሄድ እንደማያቅ መርከብ መንሳፍ በትምህርት ነፋስ ወዲያና ወዲያ እየተንሳፈፍን ህፃናት መሆን ወደፊት አይገባንም ምንድነው ታዲያ ማረግ ያለብን ነገር ግን እውነትን በፍቅር ያዝን በነገር ሁሉ ራስ ወደሚሆን ወደ ክርስቶስ እንደግ ከርሱ የተነሳ ወደሱ እየተጠጋ ነው ምንሰራው ተባብለናል አይደል ከርሱ የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማቱ ሁሉ እየተጋጠመ እየተያዘ ራሱን በፍቅር ለማነጽ አካሉን ምን ያረጋል አንድ ቤተክርስቲያን ሄዳችሁ በምትማሩት ትምህርት በክርስቶስ አካል ውስጥ የክርስቶስን አካል የሚያሳድግ እድገት በህይወታችሁ ካላመጣ ትክክል ቸርች አይደለም ያ ቸርች ቸርቹ ለሚሰራው ህንጻ እናንተን ፈንድሬዘር የሚያረጋችሁ ከሆነ ያ ቸርች አይደለም እናንተ ሳትሰሩ የሚሰራው ህንጻ ምንድነው እናንተ ናችሁ መጀመሪያ መሰራት ያለባችሁ አገልጋዮቹ ያላችሁ ቪዥን የቢልዲንግ ቪዥን የትምህርት ቤት ቪዥን የሆስፒታል ቪዥን ቪዥናችን የሚሽን ቪዥን ቤተክርስቲያኑ ሰውሳ ካልተሰራ ነብይ ከተነሳ እዚህ ላይ እንግዲህ ተመልከቱት ቁጥር 11 ጀምሮ አገልጋዮቹ ተዘርዝረዋል ምን እንደሚሰሩ ኤሌክትሪሻን ቢልደር ፊኒሺንግን የሚሰሩት የተለያየ አይነት ችሎታ ካርፔቱን የሚሰሩት ኤሌክትሪኩን የሚዘረጉት ሁሉ ግንበኛው ማንቱን ይሄ ምንድነው anything ሙያ ያለው በሙሉ መጥቶ ያንንም ቤት እንዲሰራ እንዲያልቅ እንደሚያረግ እነዚህ ሐዋርያትም ነቢያትም ወንጌል ሰባኪዎችም አስተማሪዎች ረኞችም የሚሰሩት ሥራ ይሄ ነው የሚሰራ ቤት መኖር አለበት ነብዩ እዚህ ውስጥ ምን ያረጋል ቤተክርስቲያኑን ሊያጋጣጥም እግዚአብሔር ህዝቡን ሲያስተምር በእግዚአብሔር ህዝብ መካከል በዘረኝነት በክፋት በተንኮል በመቀኝነት ህዝቡ ሊያዝ ያለውን ሚላይ ወሬ የነዛ ክፋት የረጨ መጥፎ ነገር ይያረግ የሚያዘውን እንዳይያዝ የሚያራቅ ርቅ መንፈስ በውስጡ አጋንንታም የሆነ ነገር ያለው ካለ ነብይ መልእክት ይመጣል ንስሐ ግቡ ይላል you see ሌላው ደግሞ ያስተምራል ያቀራርባል ይጋጠማል እግዚአብሔር ህዝብ ይያዛል ይገነባል ቤተክርስቲያን ታድጋለች እግዚአብሔርን ህዝብ የሚገነጣጥል የሚያፈራርስ ነገር በመቀኘነት በኃጢአት በተንኮል በልዩ ነገር ጤናማ ባልሆነ ክርስቶስ ተኮር ባልሆነ የክርስቶስን አካል እድገት የማመጣ ነገር ሲኖር ራእይ ያለው ነብይ ይሄ ህንጻ ግንባታው ታቀቧል ተይዟል በመካከላችን ችግር አለ እግዚአብሔርን ቤት የሚበላ የሚያጠፋ ነገር አለ ባለራ ይነሳል ይገስጻል ያርማል እግዚአብሔር መልክቱን በባሪያዎቹ ያመጣል በመዝሙር ይመጣል በሚዘመረው መዝሙር በጸሎት ውስጥ ይመጣል ፕሮፌቲክ ፕሬየር አለ ባይ ዘ ዌይ ፕሮፌቲክ የሆነ ፕሬየር አለ ንስሐ የሚያስገባ ትንቢቶች አሉ እነዚህ ነገሮች መንፈስ ቅዱስ ሲቀሰቅስ ይመጡ ናቸው እኔ ዛሬ በትንቢት ነው መጸልየው ብላችሁ እንዳትሉ ትንቢት ሁልጊዜ በመላክ የሚደረግ ነው ዛሬ ትንቢት በትንቢት ነው ማስተምረው ልላችሁ አልችልም እግዚአብሔር ሲልክ ነው የሚያመጣው እግዚአብሔር ያንን ነገሮች ሲያመጣ ሰዎች ንስሐ ይገባሉ። ዘማሪዎች ከራሳቸው ባልሆነ መንገድ መንፈስ ቅዱስ አዘምሯቸው ትንቢት ያመጣል። ሰዎች ንስሐ ይገባሉ። ዛሬ እግዚአብሔር እኮ ወይ ጉድ ጌታ ተናገረኝ፣ ሁሉም ተናገረኝ ይላል። የመንፈስ ቅዱስ የትንቢት ጸጋ ቤተክርስቲያንን ወደ መገንባቱ ያመጣታል። የእግዚአብሔር ስም የተባረከ ይሁን። አምስቱም አገልግሎቶች እዚህ ውስጥ ያሉት ይህን ስራ ሲሰሩ ነው የሚታየው። ክብር ለእግዚአብሔር ይሁን። ለግለሰቦች የሚነሰነስ የነቢያት ቸርነት ውሸት ነው። የፈለገ ታሪክ ቢነገርላችሁ እመኑኝ፣ እኔ 40 ምናምን ዓመት በእግዚአብሔር ቤት በኖርኩት ታሪክ የተሰራለት የለም። ያፏጨ እንዲ ወፈፌ ሆኖ የጨረሰ ታሪክ ያላቸው ሰዎች ነው የምነግራችሁ። ታሪካችሁ የሚሰራው የእናንተ የግል ታሪክ ጥሩምባ እየተነፋለን አንሰራም። የክርስቶስን አካል እግዚአብሔር ይሰራት ያለውን ራሱን የሰጠላትን ቤተ ክርስቲያኑ ስትሰራ ትሰራላችሁ። አይ እኔ በግሌ ነው የምሰራው ብትሉ ሰርቪስ ቤት አልፈልግም ነው የሚለው እግዚአብሔር። ምንድን ነው የምትሆነው? ምን አድርጌ ልስራ ነው የሚለው? እኔ የምሰራው ቤተ ክርስቲያኔ ነው። ስለዚህ እግዚአብሔር ነቢያቶቹን ያመጣል፣ አስተማሪዎቹን ያመጣል፣ ሰባኪዎቹን ያመጣል፣ እረኞቹን ያመጣል። እያመጣ ምን ያደርገናል? አንጠጋልነውን እያባበለ እያስተማረ እየገሰጸ እየመከረ እየቀሰቀሰን ያገጣጥመናል። ክብር ለእግዚአብሔር ይሁን። ቸርች ትሰራለች፣ ትገነባለች። ሌት ሚ ሾው ዩ አን ቢዩቲፉል የሆነ ፒክቸር። እኔ ይህንን ቪዥን በውስጣችን እግዚአብሔር ያስቀምጥልን። መቼም ቪዥን ከሰማይ መጣ እንጂ የሚፈለገው ከመጽሐፍ ቅዱስ ቀርቷል። መጽሐፍ ቅዱስ ራእይ ነው ባይዘወይ። ክብር ለእግዚአብሔር ይሁን። የእግዚአብሔርን ሀሳብ የተሸከመ ነው። ያለፈውን ብቻ አይደለም አሁኑንም የሚመጣውንም ይዟል በውስጡ። ኢየሱስ የሞተበትን ምክንያት ተመልከቱት፣ ዋናውን ዓላማ ቁጥር 27 ኤፌሶን ምዕራፍ 5 ላይ ቁጥር 25 ጀምሮ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። እቺ ወደዳትን ቤተ ክርስቲያን ምን እንደሚያረጋት ተመልከቱ። በውሃ መታጠብ ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ስለማን? ነጠላ ነች። ስለ አንዲት ቤተ ክርስቲያን የትም ትሁን የትም፣ በዓለም አቀፍ ደረጃ ዩኒቨርሳል ቸርች፣ ሁሉን ያቀፈች የቅዱሳን ሁሉ ስብስብ፣ ጌታ የሚያውቃቸው የኔ የሚላቸው በጎች የተሰበሰቡባት አንዲት ነጠላ ቤተ ክርስቲያን አለችው። ስለ እርሷ አሳልፎ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። ስለዚህ ኢየሱስ ይህችን ቤተ ክርስቲያን የትም ይሁኑ የትም ቅዱሳኑን እየሰራቸው፣ እያሳመራቸው፣ እየመገባቸው፣ እየመከራቸው፣ እያነጻቸው በደሙ ኃጢአታቸውን ፊታቸውን ያጨማደደውን በምህረት በመንፈስ ቅዱሱ ኃይል እያስወገደ ነውር የሌላቸው አድርጎ ሊያቀርባቸው ይፈልጋል። ኢየሱስ ሲመጣ ሙሽራ ሆኖ ይመጣል። እቺ ቤተ ክርስቲያን ሙሽራ ሆና ትቀርባለች። ክብር ለእግዚአብሔር ይሁን። ፊቱ አልተጨማደደ ኢየሱስን ስታየው፣ በእግዚአብሔር ቃል የነጻች የተቀደሰች። ሊስን የምትማሩት የእግዚአብሔር ቃል ጌታ ኢየሱስን ስታዩት እንዳታፍሩ ያረጋቸዋል፣ ይቀድሳል። የእግዚአብሔር ቃል መልካም ነገር ስለ አንድ ሰው ብትሰሙ፣ ስለ አንድ ሰው ጥሩ ነገር ብትሰሙ፣ ሳታውቁት ያን ሰው ስታዩት ፊታችሁ ይበራል። አንዳንድ ሰዎች ማላቃቸው እኔ የሚያውቁኝ ሰዎች አሉ። ጥሩ ነገር ስለ እኔ ሰምተው ከሆነ ገና ሲያዩኝ ፈገግ ይላሉ። ፈገግታቸው እንደ ከት የመጣ መልካም ነገር ነው ላሉ እንተዋወቃል። በጣም አውቃለሁ ይላሉ። የት ነው የምታውቁኝ? እኔ ካሴትን ስሰማ ነበር ይላሉ። ይህ የሰሙት ነገር እነዛ ሰዎች እኔን ሲያዩን ፊታቸውን ያበራል። ኖርማል ያልሆነ ደግነት ያለበት መሰጠት ያለበት ነገር አለ። የሰሙት የሚያውቁት ነገር። እኔም መልኬን አይተው አይደለም፣ ቁመናዬን አይተው አይደለም። ስለ ጌታ የምንማረው ነገር ኢየሱስ ሲመጣ ክርስቲያን የሆንበት ዓላማ የሞተበትን ምክንያት ተመግበን ለምን እንዳዳነ ለምን እንደጠራን ለምን እንደሞተልን ለምን ደሙን እንዳፈሰሰ ገብቶን ብንኖር ዳግመኛ ሲመጣ ፊታችን ይበራል። ሲያይን ኢየሱስ ሲመጣ እናፍቃለን። የሙሽራይቱ ናፍቆት ሰማያዊ ነው። በራእይ መጽሐፍ ላይ ምን ይላል? የራእይ መጽሐፍ መጨረሻው ምን እንደሚል ታውቃላችሁ? ዱሮ ማራናታ የሚያሰኙን ጋሽ መስፍን የምንላቸው ሰው ነበር። ሁሌ ላስት ኔማቸው ማራናታ እስኪመስል ድረስ በዛ ይጠሩ ነበረ። ጋሽ መስፍን አገለግ የቱ መስፍን ማራናታ ይባል ነበር ዱሮ። ወደ ጌታ ሄደዋል፣ ወደሚወዱት ጌታ። እግዚአብሔር ይመስገን። ተመልከቱ ምን እንደሚል በዚህ በእግዚአብሔር ቃል ውስጥ
ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ ምን አይነት ነገር እንደሚሆን በጣም ድንቅ ነገር ነው የምንመለከተው አይደለም? መንፈሱና ሙሽራይቱ ምን ይበሉ ይላል ቁጥር 17 እ አው መንፈሱና ሙሽራይቱ ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የህይወቱን ውሃ እንደው ይጠጣ። ሰማያዊ ተስፋ ያለውን ወንጌል ሰምተን ከሆነ በቅዱሳን መካከል ርስትን ልናገኝ የታተምንበት ያ የልጅነት መንፈስ ለሰማይ የተሰጠ ነው። ባይዘወይ መንፈስ ቅዱስ ለሰማያዊ ርስት ማረጋገጫ ነው። እግዚአብሔር እኔና እናንተን ፍጹም ሰው አድርጎ ሊያቀርበን የሚፈልገው ለሚመጣው ሙሽራ ለኢየሱስ ክርስቶስ ነው። በስብከት በምስራች መንፈሳችንን እየቀሰቀሰ የነካካን እግዚአብሔር በደግ ትምህርት እያነጸን እየቀደሰን ስንሳሳት እየዘለፈን እየገሰጸን እየመከረን እግዚአብሔር ቤተ ክርስቲያኑን ይሰራል። እግዚአብሔር የተመሰገነ ይሁን። ውድ ወገኖች የሰማችሁትን እግዚአብሔር ይባርክላችሁ። እግዚአብሔር የግል ኑሯችሁን ችላ ይላል ማለት አይደለም። የግል ኑሯችን ከምንሰራበት አንጻር ነው። ሁለት ኮምፓርትመንት የሆነ ነገር የለም። የግል ኑሯችን ከምንሰራበት ቤተክርስቲያን አንጻር ነው ምንሰራው። እግዚአብሔር ይመስገን። አንድ ሰው እዛ ኢትዮጵያ በርኩ ጊዜ የቴሌቪዥን ፕሮግራም 24 ሰዓት ፕሮግራም ለስለመጀመር ያነጋግረኝ ነበር። ለምን ራሳችን አንጀምርም ማለት አንተ ለምን ሰፋ አርገ በየቦታው ብዙ ማገልገል ይችላልና ይሄን ነገር ዋና አድርግ በቃና በቃ እዛም ታገለግላለህ እዚህም ብቻ ግን በቃ እኔ ልንገር ከቸርች አልወጣም። The church is the vision of Christ. አለውባት ቤተክርስቲያን የቱንም ትንሽ ትሁን The church is where I belong. አየር ባየር ሰባኪ አይደለሁም እኔ። ቴሌቪዥን ላይ ፕሮግራም ሊኖር ይችላል። ኢየሱስ ቤተክርስቲያኑ ነው የሚሰራው። ከቤተክርስቲያኑ ውጪ እና አንተ ራይን አለማጥበብም እኮ የምን ራይ ነገርኩ እኮ ራይን ኢየሱስ ቤተክርስቲያኑ እየሰራው ያለው ነገር ነው። ከዛ ውጪ ራይ የለም። ራያችን ቤተክርስቲያን ከቤተክርስቲያን የፈለገ I don't care ለምን የፈለገ የቴሌቪዥን ፕሮግራም አይኖር ያንን አገልግሎት ብያል ነው። ቸርች ውስጥ ነው መልእክት ያለው። ለቤተ ክርስቲያን ነው መልእክት የሚመጣው። አይዘወይ እኔ ቴሌቪዥን ፕሮግራም ብዬ ቤቴን ባሉ እንግዲህ ሌላ አገልጋይ ተክቼ ወይም እናንተ መርጣችሁ ብንሄድ በሰላም ምን ያለ ምንም ችግር ብሄድ ለቴሌቪዥን ብትለቁኝ ባርከናል ይሄድ ብትሉኝ እሞታለሁ። አይ ዊል ዳይ ወነቴ ነው መነግራችሁ። ህይወት ያለው ቸርች ውስጥ ነው። ክብር ለእግዚአብሔር ይሁን። ለምን ጌታ ቤተ ክርስቲያን እየሰራለው ብሎ ሲሰራ የሚታየው ቴሌቪዥን ላይ አይደለም፣ ቸርች ውስጥ ነው የሚሰራው። እግዚአብሔር ስም የተባረከ ይሁን። ስለዚህ ይሄንን በጣም አርገን ማየት አለብንና እግዚአብሔርን እውነት በሙሉ በመንጠቀምበት መንገድ የማስተናገድን ጸጋ እግዚአብሔር ይስጠን። እግዚአብሔር ሊሰራችሁ እንዲችል እንደ ቸርች እንደሚያችሁ አይታችሁ መጸለይ አለባችሁ። የቤተ ክርስቲያን ራስ ኢየሱስ ክርስቶስ ነው። እግዚአብሔር በመካከላችን በትንቢት በመገሰጽ በምክር በማጽናናት በትምህርት በስብከት በብዙ ጸጋ ቸርችን ሊያሳምር ሊሰራ እንደሚመጣ አምነን እንለምነው። እግዚአብሔር እጁን ይዘረጋል። እግዚአብሔር ስም የተባረከ ይሁን። እንጸልይ። ክብር ለእግዚአብሔር ይሁን።